bringing
the B-O-A.
የባለ ብዙ ቀለም ሐሳቦች መናሪያ ረጅም ያብሮነት ኮዳና
ጋፒና ቪኦኤ ያዲሱ ትውልድ ድምጽ።
ሰላም ሰላም፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የጋፒና ቪኦኤ መሰናዶ ጀምሯል። ለእሮብ ምሽት ግንቦት 11 2013 ዓ.ም ምረት ያስተናግደናችሁን እናስተዋውቃችሁ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ዛሬ በአፍሪካ ውስጥ ግጭቶች የሚያስነሱ ችግሮችን ከመሰረታቸው ለማስቆምና አህጉሪቱ የኮሮና ቫይረስ ወረርሽኝ ጥሎት ከመሄዱ ጠባሳ እንድታገግም ለማስገም የሚቻልባቸው መንገዶች ዙሪያ ላይ ውይይት ጀምሯል።
We have raised our grave concerns over the reports of human rights violations, the abuses, the atrocities.
በትግራይ ክልል ስለሚደርሱ የሰብአዊ መብት ጥሰቶች፣ ጥቃቶችና እንግልቶች ዙሪያ በሚወጡ ሪፖርቶች ላይ ያለንን ስጋት ገልጸናል።
በትላንትናው ዕለት በተደረገው ውይይት ላይ ኢትዮጵያን የሚመለከቱ ሐሳቦችም ተነስተዋል። ውይይቱን ተከታትለናል። በአብይ ርዕስ ይደመጣል። በሌላ በኩል ከስድስተኛው ሀገራዊ ምርጫ ጋር ተያይዞ በመራጮች ምዝገባ ወቅት የተፈጸሙ ክፍተቶች ካሉ የማስተካከያ እርምጃ ለመውሰድ እንዲቻል ከቀናት በፊት የተጠናቀቀው የመራጮች ምዝገባ መዝገብ ከትላንት ግንቦት 10 2013 ዓ.ም ጀምሮ በተከታታይ 10 ቀናት ለታዛቢዎች፣ ለፖለቲካ ፓርቲዎችና ለሕዝብ ክፍት ሆኗል።
መዝገቦች አንደኛ የመራጮች ፊርማ ያላረፈበት ነው። የምርጫ መዘጋገቡ ራሱ ከፍተኛ ጥያቄ ያለበት ነውና
የሰማችሁት የመላው የኢትዮጵያ አንድነት ድርጅት የሲዳማ ክልል ሰብሳቢ አቶ ደመላሽ አብራ ነው። እሳቸውና ሌሎች የተሳታፊ ፓርቲዎችን ድምጽ አካተን ዘገባ ይዘናል። ከቴክኖሎጂና ከልዩ ፍላጎት ጋር የተያያዙ ዘገባዎችን ከሙዚቃ ጋር እናደርሳችኋለን። መርሃ ግብሩን በመምራት አይደን ገረመው፣ ከጋቢና በያቀናባሪ ኤልያስ አስማርና ከድምጽ መሐንዲሳችን ጆኒ ዌከር እንዲሁም ጀስቲን ዌትስ ጋር በመሆን አብረናችሁ እናመሻለን። አብራችሁን ትሆኑ ዘንድ እየጋበዝን ሀብታሙ ስዩም ከዜናዎቹ ጋር ይጠብቃችኋል።
አመሰግናለሁ ኤደን። ከትግራይ ክልል ሰብአዊ እንቅስቃሴ አንጻር ያለው ችግር ያቅምና የግባት እንጂ የተደራሽነት አይደለም ሲል ኢትዮጵያ ውጭ ጉዳይ ሚኒስቴር አስታውቋል። ሚኒስቴሩ ባወጣው መግለጫ በተደጋጋሚ የተደራሽነት ጥሪ የሚያደርጉ አጋሮች ትኩረታቸውን ለሰብአዊ ድጋፍ ጥሪው ፈጣን ምላሽ በመስጠት ላይ እንዲያደርጉ አሳስቧል። የውጭ ጉዳይ ሚኒስቴር በዚህ መግለጫ ከህዋት ጋር የሚደረግ ድርድር እንደማይኖርም አመላክቷል። ከህዋት ጋር ድርድር እንዲጀመር አገሮች በተደጋጋሚ የሚያደርጉትን ጥሪ የኢትዮጵያ መንግስት ሙሉ በሙሉ ውድቅ እንደሚያደርገው መግለጫው ጠቅሷል። የዩናይትድ ስቴትስ ምክር ቤት አፈ ጉባኤ ናንሲ ፔሎሲ ሀገራት በመጪው የቤጂንግ የክረምት ኦሎምፒክ ላይ ዲፕሎማሲያዊ ተሳትፎ ታቅቦ እንዲያደርጉ ጥሪ አቅርበዋል። ፔሎሲ በቻይና መንግስት የተፈጸሙ ሰብአዊ ጥሰቶችን በምክንያትነት አቅርበዋል። ሀገራት አትሌቶቻቸውን ሙሉ በሙሉ ከማሳተፍ የሚታቀቡበትን አይነት ሙሉ ቀባ ከመጥራት ይልቅ ግን የዓለም መሪዎች በውድድሩ ላይ እንዳይገኙ ጠይቀዋል። በየቤታችሁ ሆናችሁ ለአትሌቶቻችሁ ክብር ስጡ፣ ኦሎምፒክ የሚደረግ ከሆነ ዲፕሎማቲክ ታቅቦ እናድርግ ሲሉ ተደምጠዋል። ፔሎሲ የቤጂንግ ኦሎምፒክ ለመጪው ህዳር ወር ቀን ተቆርጦለታል። የመብት ተሟጋሽ ቡድኖች ኦሎምፒኩ በቻይና እንዳይደረግ ለማድረግ ከዓለም አቀፉ የኦሎምፒክ ኮሚቴ ጋር በተደጋጋሚ ተገናኝተዋል። ቻይና ከ13 ዓመታት በፊት የክረምት ኦሎምፒክን ማዘጋጀቷ ይታወሳል። የኬንያ ባለስልጣናት ሁለተኛ ዙር ክትባት ለዜጎቻቸው መስጠት እንደተሳናቸው አስታውቀዋል። ባለስልጣናቱ ለዚህ ያቀረቡት ምክንያት የአስትራዘኒካ ክትባት እጥረት መኖሩ ነው። እስካሁን ድረስ ከህዝቧ መካከል 2% ማለትም ወደ 1 ሚሊዮን የሚጠጋ ህዝቧን የከተበችው ኬንያ በትንሹ እስከ ሰኔ ድረስ ሁለተኛ ዙር ክትባት ላትሰጥ እንደምትችል ይፋ አድርጋለች። በሚሊዮን የሚቆጠሩ ክትባቶችን ለማግኘት ጥረት እንደሚደረግም ተገልጿል። ክትባቱን ለኬንያ ትልክ የነበረችው ህንድ ባጋጠማት የኮቪድ-19 መስፋፋት አደጋ ተከትሎ ክትባቶች ወደ ሌላ ሀገራት እንዳይላኩ መከልከሏ ይታወሳል። ጃፓን ውስጥ የኮቪድ ወረርሽኝ እያሻቀበ በመጣበት የአሁኑ ሰዓት የቶኪዮ ኦሎምፒክ እንዲሰረዝ የሀገሪቱ የሕክምና ባለሙያዎች ማህበር ጠይቋል። አምና በዓለም አቀፍ ኮቪድ-19 ምክንያት ዘግይቶ የተዘጋጀው ውድድር ሊከፈት 3 ወራት ያክል ብቻ ናቸው የቀሩት። የቫይረሱ ስርጭት እየበረታ በመጣበት አንድ ትልቅ የጃፓን የሕክምና ባለሙያዎች ማህበር ውድድሩ እንዲሰረዝ ጠይቋል። ማህበሩ ለጠቅላይ ሚኒስትር ኢሺዮዲ ሱጋ በላከው ግልጽ ደብዳቤ የቶኪዮ ሆስፒታሎች ከአቅማቸው በላይ እየሆነባቸው ነው ሲል አስጠንቅቋል። ጠቅላይ ሚኒስትሩ ውድድሩን ማካሄድ አስቸጋሪ እንደሚሆንና መሰረዝ እንዳለበት ዓለም አቀፉን የኦሎምፒክ ኮሚቴ እንዲያሳምኑ 6000 ዶክተሮችና ሆስፒታሎች ያሉት ማህበር ጠይቋል። በሀገሪቱ የቫይረሱ ስርጭት በመባባሱ ዋና ከተማዋ ቶኪዮና ሌሎች ክፍለ ሀገሮች ውስጥ አስቸኳይ ጊዜ አዋጅ ታውጇል። ይህንኑ ተከትሎ መዝቡ ውድድሩ በጠቅላላው መሰረዝ አለበት የሚል ጥያቄ እያነሳ ነው። በኮቪድ-19 ምክንያት የሀገሪቱ ኢኮኖሚ በ5.1% መቀነሱም ተዘግቧል። የኮቪድ-19 ክትባትን በተመለከተ ዜና ደግሞ በፋይዘርና በሞደርና ኩባንያው የተሰሩት ክትባቶች መጀመሪያ ላይ ህንድ ውስጥ በተከሰቱ በሁለቱ የኮሮና ቫይረስ ዝርያዎች ላይ በከፍተኛ ደረጃ የሚሰሩ መሆናቸውን የዩናይትድ ስቴትስ ሳይንቲስቶች ተናግረዋል። በሌላ ዜና ደግሞ የፋይዘሩ ክትባት መጀመሪያ ላይ መቀመጥ አለበት በተባለው ከፍተኛ ቃዜ መጠን ከፍ በሚል ሁኔታ ረዘም ላለ ጊዜ መቀመጥ የሚችል መሆኑን የአውሮፓ ህብረት የመድኃኒት ተቆጣጣሪ ድርጅት አስታውቋል። በሩዋንዳ ኪጋሊ የአፍሪካ ቅርጫት ኳስ ሊግ ውድድሮች ቀጥለዋል። የአንጎላው ክለብ አትሌቲኮ ፔትሮሊዮስ ዲ ሉዋንዳ የማሊውን አሶሺየትስ ስፖርቲቭ ዲ ላፖሊስ ናሽናሊን 84-66 አሸንፏል። ሌላኛው ከፍተኛ ፉክክር በታየበት ጨዋታ የሞሮኮው አሶሺየትስ ስፖርቲቭ ዲ ሳል የካሜሩኑን ፎርስ አርሚስ ኢት ፖሊስ 87-84 ተረቷል። በውድድሩ በእድሜው አንጋፋውን የ42 ዓመቱን ዘካሪያ ኤልማስ ባህን ያካተተው ስፖርቲቭ ዲል ለጥቂት ባለድል መሆኑ ቢረጋገጥም 23 ነጥቦችን ያስቆጠረው አማዱ ሃሩማንና 21 ነጥቦችን ያከለውን ማርኮስ ቶማስ ጁኒየርን ያካተተው የካሜሩኑ ፎርስ አርሚስ ኤድ ፖሊስ ከፍተኛ ተፎካካሪ መሆኑን አሳይቷል። ኤደን፣ ለአሁን ያሉን ዜናዎች እነዚህ ናቸው።
አመሰግናለሁ ሀብታሙ። ጋቢና ቬ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። አሁን ለዕለቱ አበይ ወዳደረግነው ርዕስ እንለፍ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ዛሬ በአፍሪካ ውስጥ ግጭቶችን የሚያስነሱ ችግሮችን ከመሰረታቸው ለማስቆምና አህጉሪቱ የኮሮና ቫይረስ ወረርሽኝ ጥሎት ከመሄደው ጠባሳ እንድታገግም ለማገዝ በሚቻልባቸው መንገዶች ዙሪያ ውይይት ጀምሯል። ይህን አስመልክቶ በመንግስታቱ ድርጅት ዩናይትድ ስቴትስ አምባሳደር የሆኑት ሊንዳ ቶማስ ግሪንፊልድ ትላንት ለጋዜጠኞች መግለጫ የሰጡ ሲሆን ስመኝሽ ቆየ መግለጫውን ተከታትላ ተከታዩን ዘገባ አሰናድታለች።
ትላንት በድህረ ገጽ አማካኝነት መግለጫ የሰጡት በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ግሪንፊልድ አሜሪካ ከአፍሪካ ጋር ያላትን ግንኙነት ለማጠናከር የምታደርጋቸውን ጥረቶች ያብራሩ ሲሆን የባይደን አስተዳደር በተለይ በኢትዮጵያ ትግራይ ክልል ውስጥ ያለውን ግጭት ለማስቆም ላለፉት 5 ወራት በቅርበት ሲከታተል መቆየቱን ተናግረዋል።
President Biden sent his own emissary to Ethiopia. Senator Coons went out to meet with and try to engage with the government on this situation.
ፕሬዚዳንት ባይደን የራሳቸውን ልዩ መልእክተኞች ወደ ኢትዮጵያ ልከዋል። ሴናተር ኩንስ ወደ ኢትዮጵያ ተጉዘው ከሀገሪቱ መንግስት ጋር ስላለ ሁኔታ ተነጋግረዋል። ጄፍ ፊልትማን ኢትዮጵያን ጎብኝተው አሁን መመለሳቸው ነው። እኔም ብሆን ኒውዮርክ ሆኜ ሁኔታውን በቅርብ ነው የምከታተለው። ጉዳዩ በአጀንዳ ተይዞ በጸጥታው ምክር ቤት እንዲታይ ወስውቼ መግለጫ በምክር ቤቱ እንዲወጣ አድርጌያለሁ።
የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በአፍሪካ ውስጥ የሚከሰቱ ግጭቶችን ከስር መሰረታቸው ለማስወገድ በሚቻልባቸው ሐሳቦች ላይ ዛሬ በጀመረው ውይይት ውስጥ ኢትዮጵያ በአጀንዳ ደረጃ አልተካተተችም። ሆኖም ግን የምክር ቤቱ አባላት በማንኛውም ሰዓት የኢትዮጵያን ጉዳይ ማንሳትና በአጀንዳ እንዲያዝ መጠየቅ እንደሚችሉ የገለጹት አምባሳደር ግሪንፊልድ ዩናይትድ ስቴትስ ከምክር ቤቱ ቋሚና ተለዋዋጭ አባላት ጋር በኢትዮጵያ ጉዳይ ላይ እንደሚነጋገሩ ጠቁመዋል።
We have raised our grave concerns over the reports of human rights violations, the abuses, the atrocities.
በትግራይ ክልል ስለሚደርሱ የሰብአዊ መብት ጥሰቶች፣ ጥቃቶችና እንግልቶች ዙሪያ በሚወጡ ሪፖርቶች ላይ ያለንን ስጋት ገልጸናል። በከፍተኛ ደረጃም ኮንነነዋል። ያሳለፍናቸው መልእክቶች በሙሉም እንዲደርሱ አድርገናል።
አምባሳደር ግሪንፊልድ አክለው የኤርትራ ወታደሮች ከኢትዮጵያ እንዲወጡ ለማድረግ ዩናይትድ ስቴትስ ከኤርትራ መንግስት ጋርም እየተነጋገረች መሆኑን አስታውሰዋል። በደረገጽ በተካሄደው በዚሁ መግለጫ ላይ ከኢትዮጵያ በተጨማሪ ዩናይትድ ስቴትስ በሞዛምቢክና በቻድ ውስጥ የሚታዩትን አለመረጋጋቶች ለማርገብ ስለምታደርጋቸው ጥረቶች አምባሳደር ግሪንፊልድ አስረድተዋል። የሞዛምቢክ መንግስት ጥቃት አድራሾችን ለማስቆምና ህብረተሰቡን ከጥቃት ለመከላከል የሚያደርገውን ጥረት ዩናይትድ ስቴትስ እያገዘች መሆኑንም ጠቅሰዋል። በተመሳሳይ በአለማችን ላይ እጅግ የከፋ የምግብ እጥረት ባለባቸው እንደ ደቡብ ሱዳን፣ የመንና ሰሜን ናይጄሪያ የመሳሰሉ ሀገሮች ጥቃት አድራሾች ረሃብን እንደ ጦር መሳሪያ መጠቀም እንዲያቆሙ አሜሪካ ጥረት ስታደርግ መቆየቷንና አሁንም ቅድሚያ የምትሰጠው ጉዳይ ሆኖ እንደሚቀጥል አምባሳደር ግሪንፊልድ የተናገሩ ሲሆን በተለይ በሴቶችና ልጃገረዶች ላይ የሚደርስን ጥቃት ማስቆም አሜሪካ ቅድሚያ የምትሰጠው ጉዳይ መሆኑን ጠቁመዋል። በናይጄሪያ ህጻናት ላይ የሚደርሰው ጠለፋ እንቅልፍ የሚነሳኝ ጉዳይ ነው ያሉት አምባሳደር ግሪንፊልድ የናይጄሪያ መንግስት ለህጻናት የተሻለ ጥበቃ ማድረግ እንዲችል እየጣሩ መሆናቸውንም ለጋዜጠኞች አብራርተዋል። የኮሮና ቫይረስ በአፍሪካ ሀገር ላይ ያደረሰውን ከፍተኛ ጫና ሀገራት መቋቋም እንዲችሉ ማገዝ ሌላው የጸጥታ ምክር ቤቱ ዛሬ የሚያነሳው ጉዳይ ሲሆን የባይደን አስተዳደር ወረርሽኙን ለመክታት ለሚያደርገው ጥረት የሚረዳ 80 ሚሊዮን ክትባት በመጪው ወር ለመለገስ ቃል መግባቱን አምባሳደር ግሪንፊልድ ገልጸዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ሸቆየን ለዘገባው እናመሰግናለን። በመራጮች ምዝገባ ወቅት የተፈጸሙ ክፍተቶች ካሉ የማስተካከያ እርምጃ ለመውሰድ እንዲቻል ከቀናት በፊት የተጠናቀቀው የመራጮች ምዝገባ መዝገብ ከትላንት ግንቦት 10 2013 ዓ.ም ጀምሮ ለተከታታይ 10 ቀናት ለታዛቢዎች፣ ለፖለቲካ ፓርቲዎችና ለህዝብ ክፍት ሆኗል። በሐዋሳ ከተማ መዝገቦችን ተዘዋውሮ የተመለከቱ የፖለቲካ ፓርቲዎች በመራጮች ምዝገባ ወቅት ኃላፊነት የጎደሏቸው ያሏቸውን ስህተቶች መፈጸማቸውን ለአሜሪካ ድምጽ ተናግረዋል። በዋናነት የጎላ ስህተት ፈጽመዋል ከተባሉ ጣቢያዎች ውስጥ ቃላቸውን ለአሜሪካ ድምጽ የሰጡት የሐዋሳ ከተማ የምስራቅ ክፍለ ከተማ የውቅሮ ምርጫ ጣቢያ አንድ አስተባባሪ ስህተቱ መፈጸሙን አምነው እንደሚያርሟቸው ተናግረዋል። በኢትዮጵያ ምርጫ ቦርድ የሲዳማና የደቡብ ክልል ማስተባበሪያ ቅርንጫፍ ጽህፈት ቤት ምርጫ ቦርድ መዝገቡን ክፍት ያደረገው እንደዚህ አይነት ስህተቶችን ለማረም ነው ብሏል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘገባ ልኳል።
ኢትዮጵያ ከሳምንታት በኋላ ታካሄዳለች ተብሎ የሚጠበቀው 6ኛው ብሔራዊና ክልላዊ ምርጫ የመራጮች ምዝገባ ግንቦት 6 2013 ዓ.ም መጠናቀቁን ተከትሎ ምርጫ ቦርድ መዝገቡን ለፖለቲካ ፓርቲዎች፣ ለህዝብና ለታዛቢዎች ከዛሬ ግንቦት 10 2013 ዓ.ም ጀምሮ ለተከታታይ 10 ቀናት ክፍት አድርጓል። በዚህ መርሃ ግብር መሰረትም በሐዋሳ ከተማ የሚገኙ የምርጫ ጣቢያ መዝገቦች ለታዛቢዎችና መዝገቡን መመርመር ለሚሹ አካላት ክፍት የሆነ ሲሆን የተለያዩ የፖለቲካ ፓርቲዎች በከተማው ከሚገኙ 308 ምርጫ ጣቢያዎች ውስጥ የተወሰኑትን ተዘዋውረው ማየታቸውን ተናግሯል። መዝገቦችን ተዘዋውረው ከተመለከቱ የፖለቲካ ፓርቲዎች መካከል ለቪኦኤ ቃላቸውን ሰጡት የመላው ኢትዮጵያ አንድነት ድርጅት መአድና የብልጽግና ፓርቲ ተወካዮች በተመለከቷቸው የምርጫ ጣቢያ መዝገቦች ላይ ስህተት መፈጸሙን ተናግሯል። የመአድ የሲዳማ ክልል ሰብሳቢ አቶ ደምላሽ አብራ ተፈጸመ ያሉትን ስህተት በዝርዝር ለቪኦኤ ተናግሯል።
እነዚህ መዝገቦች አንደኛ የመራጮች ፊርማ ያላረፈበት ነው። የምርጫ መዘጋገቡ ራሱ ከፍተኛ ጥያቄ ያለበት ነውና ስለዚህ ምናልባት ኃላፊነታቸውን የዘነጉ መራጮች እዛ ቦታ ላይ እንዳሉና ስለዚህ ምናልባት ይሄ የድምጽ መስጫ ወረቀት ወደ ህብረተሰቡ ሳይፈርሙ ተላልፏል ወይም በብልጽግና ካድሬዎች ወደ የቤታቸው የተሰጠ እስከሚመስል ድረስ ነው ያየነው። ገጽ 45 3 ሰው አልፈረመም። እንደገና ደግሞ በገጽ 46 ሙሉ ለሙሉ አልተፈረመም። ገጽ 47 ሙሉ ለሙሉ አልተፈረመም። ገጽ 48 ሙሉ ለሙሉ አልተፈረመም። ገጽ 49 ሙሉ ለሙሉ አልተፈረመም። ገጽ 50 5 ሰው ብቻ ነው የፈረመው፣ ሌሎቹ አልፈረሙም። ገጽ 60 1 ሰው አልፈረመም። እና ያልተፈረሙ የመራጮች ካርድ ወደየቤቱ የሄደ ነው ይመስለን። እና ይሄ ያመዘጋገብ ችግር አይደለም፣ ለናሙና አንዱን ያየነው እንጂ በአጠቃላይ በመላ ሀገሪቱ እንደዚህ አይነት ግድፈት አሰራር ተሰርቷል።
መአድ በመርጫ ጣቢያዎች ገለልተኝነትና ምቹነት ላይም ጥያቄ እንዳለው አቶ ደምላሽ ገልጧል።
ግማሾቹ ገበያ ውስጥ የተደረጉ ናቸው፣ ግማሾቹ የሃይማኖት ተቋማት አጠገብ ናቸው፣ ግማሾቹ ደግሞ የትምህርት ተቋማት አጠገብ ነው ያሉት፣ ግማሾቹ ደግሞ በአጠቃላይ የፖሊስ ጣቢያ አካባቢ ናቸው፣ ግማሾቹ ቀበሌ ውስጥ የተደረጉ የምርጫ ጣቢያዎች ናቸውና እነዚህ ምርጫ ጣቢያዎች ደግሞ መስኮት አላቸው፣ እንደገና ደግሞ የጓሮ በር አላቸው። ስለዚህ ግማሹ ደግሞ መኝታ አለው ሄደን ስናይ የመኝታ ቤት ሁሉ አለው። እና እነዚህ ግድፈቶች ናቸው ብለን አቅርበን ከምርጫ ቦርዱ ጋራ እየተነጋገርን ነበር ያሳለፍነው።
የምዝገባ ካርድ ከምርጫ ስነ ስርዓትና ደንብ ውጭ ተሰራጭቷል የሚሉት አቶ ደመላሽ በየቦታው አሉ ያሏቸው የፓርቲያቸው አባሎችም ይህንን እንደነገሯቸውና ማስረጃ እንዳላቸውም ተናግሯል።
የእጩዎች ልጆች እድሜያቸው 14 15 13 የሆኑት የቀበሌ መታወቂያ እንዲሰጣቸውና እንዲመዘገቡ በተለይ ስፔሻሊ በሲዳማ ክልል በአጠቃላይ በገጠር ወረዳዎችና በከተማ አካባቢ ምዝገባው እንደዛ እየተካሄደና አላስፈላጊ የሆነ የእድሜ ለመራጭነት እድሜው የማይመጥንና ያልሞላ ምዝገባ እየተመዘገበ እንደሆነ ነው። በሌሎችም አካባቢዎች ስናያቸው ደግሞ ሰዎች የካቢኔዎች ወይም አካባቢውን የሚያስተዳድሩ የቀበሌ ሊቀመናብርትና ስራ አስፈጻሚዎች የመራጭ ካርድ ወስደው እያደሉ በየቤቱ እያደሉ እንደሆነ መረጃው ደርሰናል። ባይናችንም ያየናቸው አሉ።
ቃላቸውን ለቪኦኤ ከሰጡ የምርጫ አስፈጻሚዎች ውስጥ በአዋሳ ከተማ የምስራቅ ክፍለ ከተማ የውቅሮ ምርጫ ጣቢያ አንድ አስተባባሪ አቶ ቢኒያም ተስፋዬ ሲሰጥ መፈጸማቸውን አምነው እንደሚያርሟቸውም ተናግሯል።
የቀረበው ቅሬታ እንደ ቅሬታ ትክክለኛና መቅረብ ያለበት ቅሬታ ነው። ምክንያቱም ምርጫ ቦርድ ይሄንን 10 ቀን ሲያዘጋጅ እነዚህንና እነዚህን የመሳሰሉ ቅሬታዎችን እንድንቀበልበት ነው። ስለዚህም የቀረበው ቅሬታ ትክክለኛ ነው፣ ትክክለኛነቱን እኛም እናምናለን። ነገር ግን መስተካከል የሚችልና ያው ይሄን ጊዜም የተዘጋጀው ይሄንን ነገር አይነት ለማስተካከል ስለሆነ የሚስተካከል ነገር ነው። ቅሬታውንም ተቀብለነዋል።
ይሁን እንጂ ሆነ ተብሎና በብልጽግና ፓርቲ ጫና የተፈጸመ ኃላፊነት የጎደለ ስህተት ነው ተብሎ በተፎካካሪ ፓርቲዎች የሚቀርባቸውን ወቀሳ አልተቀበሉም።
ይህንን ነገር እነሱም እዚህ ተገኝተው በምዝገባ ወቅት ላይ ተገኝተው መከታተል ይችሉ ነበረ። ሆነ ብሎ አይደለም ነው ለማለት መገኘት ያስፈልጋል።
ከወዲሁ ለቀረባቸውም የታማኝነት ጥያቄም አቶ ቢኒያም ይህን ተናግሯል።
ይሄ የታማኝነት ጥያቄ የሚያስነሳ ጉዳይ ነው፣ ያስነሳልም ደግሞ ግን እያንዳንዱ ነገር ሶሉሽን የሌለው ነገር የለም፣ መፍትሄ የሌለው ነገር የለም። ስህተት ሰርተናል፣ ስህተታችንን የምናስተካክልበት ጊዜ ነው ይሄ። እንደዚህ አይነት ጥያቄዎች መነሳት ያለባቸው ነገር ምርጫ ቦርድ አምኖ ነው ይሄንን ጊዜ ያዘጋጀው። እንደዚህ አይነት ችግሮች ካሉ ሌላም ችግሮች ካሉ የሚታይበት ሁኔታ እንዲኖር ነው ይሄ ጊዜ የተዘጋጀው። በመሆኑ የተአማኒነት ጥያቄ ቢያስነሳም ማስረዳትና ማሳመን የምንችልበት ሁኔታዎች ስላሉ፣ ጥፋታችንን ማስተካከል የምንችልበት ሁኔታዎች ስላሉ አብረን ከነሱ ጋር መስራት እንችላለን ባይ ነኝ።
በዋናነት መዝገባችሁ ሲታይ በመዝገባ ሂደት ቅሬታ ከቀረበባችሁ የምርጫ ጣቢያዎች ውስጥ የምስራቅ ክፍለ ከተማ የውቅሮ ምርጫ ጣቢያዎች በግንባር ቀደም የተጠቀሱ ሲሆን የክፍለ ከተማው የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ባህሉ ጌታቸው የተፈጸመውን ስህተት ምርጫ ቦርድ ማስተካከል አለበት ነው ያሉትም። በስህተቱም የክፍለ ከተማው የብልጽግና ፓርቲ ካቢኖች እጅ አለበት ስለተባለው ክስ ግን ያሉት ነገር የለም።
ዛሬም ደግሞ ያው ከሌሎች ተፎካካሪ ፓርቲዎች ጋር በመሆን የመዝገቦችን እያየን ያለ ነው። ከዚህ መነሻ ያው 3 ምርጫ ጣቢያዎችን አይተናል። ከ3ቱ ምርጫ ጣቢያ 2ቱ የተሻለ አሰራር ነው ያየ ነው። አንድ ምርጫ ጣቢያ ላይ ግን ከመራጮች ፊርማ ጋር ተያይዞ ክፍተት አይተናል። ይህን ክፍተት እኛም እንደ ብልጽግና ፓርቲ ስህተት መሆኑን አይተናል። ስለዚህ ይሄንን መታረም አለበት። ይሄን ጊዜ የተቀመጠው በምርጫ ቦርዱ እነዚህ ስህተቶች እንዲታረሙ ነው። ተፎካካሪ ፓርቲዎችም እንዲሁም መራጩ ህዝብም ጭምር ከእድሜ ጋር ከዚህ ከፊርማ ጋር ተያይዞ በተገቢው መዝገብ መዘጋቱንም ጭምር የሚታይበት ሂደት ስለሆነ ይሄ ጥሩ አጋጣሚ ላይ ነው ያየነው ስህተቱን የሚል ነው። ስለዚህ ምርጫ ቦርዱ ይሄንን ያርማል የሚል እንትን ያለን።
በኢትዮጵያ ምርጫ ቦርድ የሲዳማና የደቡብ ክልል ቅርንጫፍ ጽህፈት ቤት አስተባባሪ አቶ ፍሮ በቀለም ምርጫ ቦርድ መዝገቡን ክፍት ያደረገው እንደዚህ አይነት ስህተቶችን ለማረም እንዲያመች ነው ሲሉ ተናግሯል። በሐዋሳ ከተማ አንዳንድ ክፍለ ከተሞችም ተፈጸመ የተባሉ ግድፈቶች እንደሚያርሙም አቶ ፍሬው ተናግሯል።
እንዳልከው አንዳንድ አካባቢዎችና አንዳንድ ቀበሌዎች ላይ በመዝገብ ሂደት ውስጥ የተወሰነ የመራጮች ፊርማ አለመኖር ያጋጥማል። ይሄ ብቻ አይደለም ሊያጋጥም የሚችለው፣ ካርድ የጠፋባቸው ህብረተሰብ ክፍሎች ሊኖሩ ይችላሉ፣ ተለዋጭ ካርድ የሚሰጥበት። ከዛ ባሻገር ደግሞ ቅሬታዎች ሲቀርቡ ምናልባት ያላግባብ የተመዘገበ ሰው ካለ ህግና ስርዓቱ በሚፈቅድለት በተለይ እድሜ ገደቡ ያልደረሰ እንደዚሁም በህግ የተገደቡ ወይም የተከለከሉ ሰዎች ካሉም እነኛ ጭምር የተመዘገቡ ተረጋግጠው ማስተካከያ የሚደረጉት ወቅት ነው። ከዛ አንጻር ራሱ የአሰራር ስርዓት አለው ማለት ነው።
አቶ ፍሬው በደቡብ ክልል ከ5.6 ሚሊዮን በላይ በሲዳማ ደግሞ ከ1.6 ሚሊዮን በላይ ዜጎች ድምጽ ለመስጠት መመዝገባቸውን ገልጧል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ ጋቢና ቪኦኤ ነው። ምርጫችሁ ስላደረጋችሁን እናመሰግናለን። አሁን ደግሞ ለየት ወዳለ ከልዩ ፍላጎት ጋር ወደ ተያያዘ ዘገባ እናልፋለን። የሶማሊያ የትምህርት ሚኒስቴር ለመጀመሪያ ጊዜ ማየት ለተሳናቸው ተማሪዎች የሚበጅ የዳሰሳ ንባብ አጋዥ መላ ብሬልን ማስተዋወቅ ጀምሯል። መሐመድ ካዬ ከሞቃዲሾ የላከውን ዘገባ ሀብታሙ ስዩም ያስደምጠናል።
በሚቀጥለው ሳምንት ለሚኖረው ብሔራዊ ማጠቃለያ ፈተና ሐሰን ማሰሩና የክፍል አጋሮቹ የመጨረሻውን ዙር ጥናት እያከናወኑ ነው። ተማሪዎቹ ፈተናውን የሚወስዱት በሶማሊያ ታሪክ የመጀመሪያው በሆነው የብሬል መርሃ ግብር ነው። መርሃ ግብሩን ልዩ ድጋፍ ለሚያስፈልጋቸው ተማሪዎች ያዘጋጀው የሀገሪቱ ትምህርት ሚኒስቴር ነው። በሀገራችን ለመጀመሪያ ጊዜ በብሬል ስርዓት የሚሰጠውን ፈተና ለመውሰድ እየተጠባበቅኩ ነው። ጥሩ ውጤት እንደማስመዘግብ ተስፋ አድርጋለሁ ነው ያለው ሐሰን። የፌዴራሉ መንግስት ልዩ ድጋፍ ለሚያስፈልጋቸው ተማሪዎች የሚበጅ የትምህርት መርሃ ግብር ለመፍጠር አዲስ ፖሊሲ አውጥቷል። በአዲሱ የትምህርት እቅድ እስካሁን ድረስ 8600 መጽሐፍቶች ታትመዋል። በስምንት የትምህርት አይነቶች። ኑሪያ አደም ኢዜ ምክትል የትምህርት ሚኒስትር ናቸው።
We started the new project with 3 schools.
አዲሱን መርሃ ግብር የጀመርነው 3 ትምህርት ቤቶችን በማሳያነት በመጠቀም ነው። ከመዘናና ካስፈላጊ ማሻሻያዎች በኋላ በመቀጠል ወደ ሌሎች ክልሎች እናስፋፋዋለን ያሉት ተማሪዎች ለአዲሱ የትምህርት ፍራት አውንታዊ ምላሽ ቢያሳዩም አሁንም ግን የተወሰኑ እንከኖች እንዳሉበት ይጠቅሳሉ። የቁሳቁሶቹ ዋጋና እጥረት ተማሪዎች የችሎታቸውን ያክል እንዳይንቀሳቀሱ እንዳገዷቸው ይናገራሉ። ኢስማኤል አህመድ አሊ የአልበሽር ማየት የተሳናቸው ትምህርት ቤት ርዕሰ መምህር ናቸው። የተለያዩ ተግዳሮቶች ይገጥሙናል። መምህራኑ ካለ ክፍያ በበጎ ፍቃድ የሚያስተምሩ ናቸው። ወላጆችም አብዛኞቹ በድህነት ውስጥ የሚኖሩ ናቸው። ልጆቻቸው የትምህርት ቤት ክፍያ መፈጸም አይችሉም። ይሁንና ተማሪዎቹን ከማስተማር ጥረታችን አያግደንም ያሉት ባለስልጣናት እንደሚናገሩት ከሆነ በሀገሪቱ ለአስርተ ዓመታት የቆየው ግጭት በአንድ ወቅት በመልካም ሁኔታ ላይ የነበረውን የትምህርት ስርዓት አውድሞታል። ወደ ነበረበት ቦታ ለመመለስ ብዙ ጉዞ ይጠብቀዋል። ባለስልጣናት ሐሰን ማሰሩን የመሰሉ ተማሪዎችን ለመርዳት መዘግየት አያስፈልግም ባይ ናቸው።
ዘጋቢዎቻችንን እናመሰግናለን። አሁን ደግሞ ወደ ቴክኖሎጂ ዘርፍ ጎራ እንበል። ዘጋቢያችን ማዲብልስ ከዓመታት በፊት የተሰሩ 2 የቴክኖሎጂ ውጤቶች በኮቪድ-19 ወቅት እጅግ ተፈላጊ ሆነዋል ይለናል። ምንም እንኳን ኮቪድ-19 በአየር ወለድ ቅንጣቶች የሚመጣ ቢሆንም ወረርሽኙ ግን ሰዎች በእጃቸው የሚነኳቸውን ነገሮች በሙሉ ልብ እንዲሉ አድርጓቸዋል። የሕክምና ባለሙያው ብራያን ዊንድ ሁሌም ቢሆን በሆስፒታል የመጠበቂያ ክፍሎች ውስጥ ሰዎች ብዕር የመዋዋሳቸው ጉዳይ ያሳስበኝ ነበር ይላል።
They're given a pen on a chain with a clipboard or out of a basket, which every other
ለህሙማኑ በሙሉ የሚሰጣቸው ብዕርና ማስደገፊያ ከቅርጫት ውስጥ ወጥቶ ይሰጣቸዋል። ይሄ ሌሎች በሽተኞች የነኩት ነው።
አሁን ታዲያ ብራያን የኡልትራቫዮሌት ጨረርን በመጠቀም ብዕሮቹን የሚያጸዳ መሳሪያ ሰርቷል። ስለ መሳሪያው ብራያን ዊንድ እንዲህ ያብራራል።
It unravels the DNA and RNA of the bacteria or virus. The dirty pen goes in at the top.
መሳሪያው የቫይረሶቹንም ሆነ የባክቴሪያዎቹን ዘረመልና ጸባይ በመረዳት ያጠቃል። ቆሻሻው ብዕር ከላይ ይከተታል። ከዛም የብዕሩ እያንዳንዱ ጎን በጨረሩ ብርሃን ይጸዳል። በመጨረሻም ልክ እንደ የወረቀት ሶፍት ማስቀመጫ መሳሪያ በራሱ ብዕሩን ይተፋዋል።
ተፈጠራ ባለሙያነት በተጨማሪም የህክምና ባለሙያ የሆነው ዶክተር ብራን መሳሪያው በክሊኒኮች ከተሞከረ በኋላ ውጤታማ መሆኑንም እንዲህ ያስረዳል።
They found it was 99.9% efficacious at reducing those common bugs.
መሳሪያው ተመክሮ በጋራ በመንጠቀምባቸው መገልገያዎች ላይ ባክቴሪያዎችን የማጽዳት ኃይሉ 99.9 ውጤታማ ሆኗል።
ዶክተር ብራን ይህን መሳሪያ በትምህርት ቤቶች በአየር መንገድና በማናቸውም ሰዎች በእርድ ሊጋሩ በሚችሉባቸው ቦታዎች ላይ ሊያገለግል ይችላል ብለው ያምናል። ከዚሁ ጋር በተመሳሳይ አሌክስ ሆርቫዝ በበር እጀታዎች ላይ ጀርሞችን ማጽዳት የሚቻልበትን መንገድ ሲፈልግ ቆይቷል። እሱም ልክ እንደ ብራያን ሁሉ ሰዎች የነኳቸውን ነገሮች መልሶ ለመንካት ቀድሞም ቢሆን ይቸገር እንደነበረ ይገልጻል።
Constantly repelled by touching door handles, especially in restrooms that were pretty close.
በተለይም ደግሞ በተጨናነቁ መጸዳጃ ቤቶች ውስጥ የበረጀታዎችን ለመንካት እጅግ ቸገር ነበር።
በስዊዘርላንድ የፌደራል ቴክኖሎጂ ተቋም ውስጥ ተማሪ ያለም የባትሪ ኃይልን በመጠቀም በተነካ ቁጥር ራሱን በራሱ የሚያጸዳ የበረጀታ መስራት ችሏል። አሌክስ ሆርቫስ ስለሰራው በረጀታ እንዲህ ያስረዳል።
So when you engage the door handle, the ring will swipe the surface. It's magnetic inside.
ልክየበሩን እጀታ ስነካው ላዩ ላይ የተገጠመበት ቀለበት ተንቀሳቅሶ ያጸደዋል። መሳሪያው ውስጡ ማግኔት ነው።
አሌክስ ሆርቫዝ የሰራው በሩ ላይ ያለው እጀታ የሚንቀሳቀስ ቀለበት መሳይ ነገር አለው። ቀለበት መሳዩ ነገር ጸረ ባክቴሪያ ፈሳሽ ያለው ስፖንጅ በውስጡ ተገጥሞለታል። በዚህም የተነሳ እጀታው ከተነካ በኋላ ወደፊት ወደኋላ ተመልሶ ራሱን ያጸዳል። በወረርሽኙ ምክንያት የፈጠራ ባለሙያዎች ሰዎችን በድጋሚ ለማቀራረብ የቻሉትን ያህል እየተንቀሳቀሱ ቢሆንም ከጀርሞች ግን ሁሉም ሰው መጠንቀቅ ይኖርበታል። ለማዲቨልስ ዘገባ ኤደን ገረመው ከዋሽንግተን ዲሲ። እንግዲህ ዛሬ ጋቢና በመስተናገዳችን እዚህ ላይ አጠናቀቀን። በዝግጅቶቻችን ላይ የሚኖራችሁን አስተያየቶች በፌስቡክ ገጻችን በአማርኛ ላይ በትዊተርም እንዲሁ #ጋቢና ዘን በመጠቀም አድርሱን። gabina@vmis.com ኢሜል አድራሻችንን ተጠቀሙ። ሰለሞን አባተ በፕሮግራም አርቶት፣ ኤልያስ አስማረ በቅንብሩ፣ እንዲሁም እኔ ኤደን ገረመው ፕሮግራሙን በመምራት ከመላው የአሜሪካ ድምጽ ዘጋቢዎችና የስቱዲዮ ባለሙያዎች ጋር በመሆን አብረናችሁ አምሽተናል። 202 227 6377
0479 በሚል የስልክ መስመር ላይ WhatsApp ላይ በመደወል ወይም ድምጽ ወይም ዲዩም የጽሑፍ መልእክት ልታደርሱ ትችላላችሁ። በጀመርነው በአዲሱ የሮፍናል ሙዚቃ እንሰናበታችኋለን። ሰናይ ምሽት። Yeah.